ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የወልዲያ ላይ የተገደሉት ዜጎች ጉዳይ አሁንም እያነጋገረ ነው።
ይህ የግፍ ግድያ እንዲፈጸም ትዕዛዝ ሰጠ የመንግስት ሹማምንት፣ የጦር አዛዦችም ሆኑ ጉዳዩን በቸልታ የተመለከቱት የዞኑና የከተማ ባለስልጣኖች ህግ ፊት ቀርበው እንዲጠየቁ፣ ግድያውን የፈጸሙ የመንግስት ታጣቂዎችም ተለይተው በአስቸኳይ ለፍርድ እንዲቀርቡ አጥብቀን እንጠይቃለን።
ዛሬ መኢአድና ሰማያዊ ፓርቲዎች በጋራ የሰጡትን ጋዜጣዊ መግለጫ በንባብ ያሰሙት የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉን ድምፅ ነው የሰማነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
በከፊል ተዘግቶ የነበረው የዩናይትድ ስቴትስ መንግስት መስሪያ ቤት ትላንት ማታ ተከፍቷል። ዲሞክራት የህግ መወሰኛ ምክር ቤት አባላት የመንግስቱ ስራ እንዲቀጥል የሚያስችለውን በቂ የድጋፍ ድምፅ መስጠታቸው ነው ተስተጓጉሎ የነበረው የመንግስት ስራ መቀጠል የቻለው። ሁሉ ዘገባውንም በመጽሔት ክፍለ ጊዜ እናቀርባለን።
ለምሽቱ ካሉን የዓለም ዜናዎች ውስጥ አዲስ አበባ ላይ የተሰባሰቡት የአፍሪካ ህብረት አባል ሀገሮች አምባሳደሮች ኮሚቴ የዩናይትድ ስቴትስ ፕሬዚደንት በቅርቡ አፍሪካን አስመልክቶ የሰነዘሩትን የሚያወግዝ ረቂቅ የአቋም መግለጫ ማዘጋጀታቸውን የተመለከተ ዜና አለን። የዩናይትድ ስቴትስ ጠቅላይ አቃቢ ህግ ጄፍ ሴሽንስ በአቃቢ ህግ ሮበርት ሙለር ቢሮ ቀርበው ባለፈው ሳምንት ቃላቸውን መስጠታቸውን የፍትህ ሚኒስቴር ቃል አቀባይ አረጋግጠዋል የሚሉትና ሌሎችም አሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን የዛሬ ማክሰኞ ጥር 14 2010 ዓ.ም አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። ፕሮግራማችንን የምትመራው ብርሃን ኃይሉ ነች። የስርጭት መሐንዲሱ ኦድሬስ ሬገስ። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱ የዓለም ዜናዎች።
አዲስ አበባ የተሰባሰቡት የአፍሪካ ህብረት አባል አገሮች አምባሳደሮች ኮሚቴ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በቅርቡ አፍሪካ ላይ የሰነዘሩትን የሚያወግዝ ረቂቅ አቋም መግለጫ አዘጋጅቷል። ፕሬዚዳንቱ የአፍሪካ አገሮች የገለጹበትን የድሃ ድሃ የሚል አንድምታ ያለው ጸያፍ አነጋገር አክብሮት የጎደለው መሆኑን መግለጫው አትቷል። በተለይም የፊታችን እሁድ የሚጀምረው የአፍሪካ መሪዎች ጉባኤ በትራምፕ አስተያየት ላይ ተመሳሳይ አቋም ካንጸባረቀ አንድምታው የሰፋ ነው ተብሏል። እስክንድር ፍሬው ዝርዝሩን ይዟል።
ከኒውዮርክ እስከ አዲስ አበባ፣ ከተባበሩት መንግስታት እስከ አፍሪካ ህብረት ዶናልድ ትራምፕ የአፍሪካ አገሮችን ለመግለጽ የተጠቀሙበት አነጋገር አስተያየት እየጋበዘ ነው። ትናንት ስብሰባ የጀመሩት በአፍሪካ ህብረት የአህጉሪቱ አምባሳደሮች ኮሚቴም ይህንኑ የትራምፕ አስተያየት የተመለከተ ረቂቅ የአቋም መግለጫ አዘጋጅቷል። በዚህም መሰረት ኮሚቴው የድሃ ድሃ የሆኑ የሚል እንድምታ ያለውን የዶናልድ ትራምፕ አገላለጽ አውግዟል። አገላለጹ አክብሮት የጎደለውና ተገቢ ያልሆነ ነው ብለዋል አምባሳደሮቹ። በአዲስ አበባ እየተካሄደ ያለው የአፍሪካ ህብረት አምባሳደሮች ስብሰባ ለውጭ ጉዳይ ሚኒስትሮቹ ብሎም ለመሪዎቹ ጉባኤ መንደርደሪያ ነው። በተለይ የፊታችን እሁድ የሚጀመረው የመሪዎቹ ጉባኤ ተመሳሳይ መልእክት የሚያስተላልፍ ጠንከር ያለ አቋም የሚያንጸባርቅ ከሆነ ሰፋ ያለ እንድምታ ይኖረዋል። የጉባኤያቸው ዋነኛ መልእክት በሙስና ላይ የሚካሄደውን ትግል ማሸነፍ የሚል ቢሆንም ይህንን የመሳሰሉ ወቅታዊ ጉዳዮችና የሀገሪቱ የጸጥታ ችግሮችም ትኩረት ሊያገኙ ይችላሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ጄፍ ሴሽንስ ባለፈው የ2016ቱ ፕሬዝደንታዊ ምርጫ የሩሲያን ጣልቃ ገብነት ጉዳይ ለሚመረምረው ለልዩ አቃቤ ሕግ ሮበርት ሙለር ቢሮ ባለፈው ሳምንት ቀርበው ቃላቸውን መስጠታቸውን ዛሬ የፍትህ ሚኒስቴር ቃል አቀባይ አስታውቀዋል። ልዩ መርማሪ ሮበርት ሙለር የሩሲያን ጣልቃ ገብነትና ፕሬዝደንት ዶናልድ ትራምፕ ዋይት ሀውስን ከተረከቡበት ጊዜ ወዲህ ፍትህን የማደናቀፍ ተግባር ፈጽመው እንደሆነ ምርመራ የያዙ ሲሆን ዘኒውዮርክ ታይምስ ጋዜጣ ባወጣው ዘገባ እንዳለው የእሳቸው ቢሮ ጄፍ ሴሽንስን በርካታ ሰዓታት ወስዶ ነው ቃላቸውን የተቀበላቸው። የፍትህ ሚኒስቴር ቃል አቀባይ ኢያን ፕራየር የኒውዮርክ ታይምስ ሪፖርቱን ለቪኦኤ አረጋግጠዋል። ከዚያ በላይ ለመናገር ግን ፈቃደኛ አልሆኑም። ፕሬዚደንት ትራምፕ የቀድሞውን የኤፍቢአይ ማለት የፌዴራል ምርመራ ቢሮ ዲሬክተር ጄምስ ኮሚን ማባረራቸውን ተከትሎ ሮበርት ሙለር ምርመራውን ከጀመሩ ካለፈው ግንቦት ወር ወዲህ የትራምፕ ካቢኔ አባል ቃል ሲቀበል የእሳቸው ቢሮ ሴሽንስ የመጀመሪያ መሆናቸው ነው። የቀድሞው የኤፍቢአይ ዳይሬክተር ኮሚ ባለፈው ሰኔ ወር ዩናይትድ ስቴትስ ኮንግረስ ኮሚቴ ፊት ቀርበው በሰጡት ቃል በቀድሞው የብሔራዊ ጸጥታ አማካሪ ማይክል ፍሊን ላይ የተከፈተው ምርመራ እንዲቆም ፕሬዝደንቱ ጠይቀውኝ ነበር ማለታቸው ፕሬዝደንቱ ፍትህ አደናቀፉ ወይ የሚለውን ጥያቄ ማስነሳቱ ይታወሳል። የልዩ አቃቢ ሕግ ሮበርት ሙለር ቢሮ በይፋ አይናገረው እንጂ በፍትህ ማደናቀፉ ጉዳይ ላይ ክትትል መያዙ በስፋት ይታመናል።
በከፊል ተዘግቶ የነበረው የዩናይትድ ስቴትስ የመንግስት መስሪያ ቤት ትላንት ማምሻው ላይ ተከፍቷል። የዲሞክራት የህግ መወሰኛ ምክር ቤት አባላት የመንግስቱ ስራ እንዲቀጥል የሚያስችለውን በቂ ድጋፍ ድምጽ በመስጠታቸው ነው ተስተጓጉሎ የነበረው የመንግስት ስራ መቀጠል የቻለው። የሪፐብሊካን አመራር ደግሞ የኢሚግሬሽን ጉዳይ እንደ አውሮፓውያን የዘመን አቆጣጠር እስከ የካቲት 8 ቀን ባለው ጊዜ ውስጥ ለድምጽ መስጠት የሚቀርብበትን ቃል በመግባታቸው ነው የፌዴራሉ መንግስት በጀት እንዲቀጥል የተደረገው ስትል የአሜሪካ ድምጽ ዘጋቢ ያጠናቀረችውን ኋላ ላይ በመጽሔቱ እናቀርባለን።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኢራን የኒውክሌር መርሃ ግብር ጉዳይ ካሁን ቀደም የተደረሰውን ዓለም አቀፍ ስምምነት አስመልክቶ ፈርሶ በሌላ መተካት አለበት የሚለውን የትራምፕ አስተዳደር አቋምና ዋሽንግተን ቴላቪቭ የሚገኘውን ኤምባሲዋን ወደ ኢየሩሳሌም ለማዛወር መወሰኗ ሀገራቸው በጉዳዮቹ ዙሪያ ያላትን ቁርጠኝነት የሚያመላክት ነው ሲሉ ሰሞኑን ወደ መካከለኛው ምስራቅ የተጓዙት የዩናይትድ ስቴትሱ ምክትል ፕሬዚደንት በድጋሚ አስረግጠዋል። የአሜሪካ ድምጾቹ ቪክተር ቤቲ እና ማይክል ቦማን ያጠናቀሯቸው ዘገባዎች አሉ። አሉላ ባጭሩ ያቀርበዋል።
ቴህራን የኒውክሌር ጦር መሳሪያ ለመቀመም የያዘችውን ጥረት ልትገታ እናም በምላሹ በዚሁ ሳቢያ ተጥሎባት የነበረው ማዕቀብ ይነሳላት ዘንድ እንደ አውሮፓውያን ዘመን አቆጣጠር በ2015 የተደረሰው ስምምነት እንዲለወጥ ዩናይትድ ስቴትስ ያላትን ሀሳብ አስመልክቶ ለአውሮፓውያኑ አጋሮቿ መልእክት ለማስተላለፍ የታለመ መሆኑን ምክትል ፕሬዚዳንት ማይክ ፔንስ ዛሬ ከእስራኤሉ ፕሬዚዳንት ሪቭሊን ጋር ተገናኝተው በተነጋገሩበት ወቅት ነው ይህን ያስታወቁት። ዩናይትድ ስቴትስ በቅርቡ ለኢየሩሳሌም የእስራኤል ዋና ከተማነት እውቅና በመስጠት እንደ አውሮፓውያን ዘመን አቆጣጠር በ2019 ቴላቪቭ የሚገኘውን ኤምባሲዋን ወደዚያ ለማዛወር መወስኗን ስታስታውቅ፣ የአውሮፓ ህብረት በበኩሉ ለሁለቱ ሀገሮች ግጭት እልባት በልማድ የሁለቱ ግዛቶች ወይም የሁለቱ አስተዳደሮች መፍትሄ በመባል የሚታወቀውንና ራሷን የቻለች ነጻ ፍልስጤማዊት አገር ከእስራኤል ትይዩ የምትኖርበትን ወይም የምትፈጠርበትን ሁኔታ የሚያልም እንዲሁም ምስራቃዊ ኢየሩሳሌምን በነገዋ ፍልስጤም ዋና ከተማነት የሚቀበለውን ሀሳብ ይደግፋል። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ፍሬድሪካ ሞገሪኒ ናቸው የህብረቱ ዋና ጽህፈት ቤት ወደሚገኝበት ብራስልስ ላቀኑት የፍልስጤማውያኑ ፕሬዚዳንት ማህሙድ አባስ ያን የቀደመ የሁለት አስተዳደሮች የመፍትሄ ሀሳብ አውሮፓውያኑ አሁንም የሚደግፉ መሆናቸውን ያረጋገጡላቸው። አባስ በበኩላቸው ለፍልስጤማውያን አስተዳደር ፈጥኖ እውቅና ይሰጥ ዘንድና በሰላም ሂደቱም ጠንካራ ፖለቲካዊ ተጽዕኖ እንዲወስድ የህብረቱን ያሳሰቡት። ፔንስ በትላንትናው ዕለት ለእስራኤል ፓርላማ ወይም ኬኔሴት ባሰሙት ሌላ ንግግር ሁለቱ ወገኖች የሚስማሙ ከሆነ አገራቸው የሁለቱን አስተዳደሮች መፍትሄ የምትደግፍ መሆኗን ገልጠው ወደ ሰላም ድርድሩ ጠረጴዛ እንዲመለሱ ሲሉም ፍልስጤማውያኑን አሳስበዋል።
ወደ አፍሪካ ዜናዎች ስንመለስ በደቡብ ሱዳን ግጭት የሚሳተፉት ወገኖች በሙሉ ከአንድ ወር በፊት የተፈረመውን የተኩስ አቁም ውል እንዲያከብሩ የሀገሪቱን የሰላም ስምምነት ተፈጻሚነት የሚቆጣጠረው አካል አሳስቧል። የሰላም ስምምነቱ የጋራ ተቆጣጣሪና ገምጋሚ ኮሚሽን ሊቀመንበር ፌስቱስ ሙጋዬ ትናንት ሰኞ ባወጡት መግለጫ በመንግስቱና በሽምቅ ተዋጊዎቹ መካከል የተፈረመው የተኩስ አቁም ውል እየተዳከመ ለመሆኑ ፍንጭ ሰጥተዋል። የተኩስ አቁሙ ዓላማ በአውሮፓውያን 2013 መጨረሻ አንስቶ 4 ሚሊዮን ህዝቧን ያፈናቀለው የፖለቲካና የብሔረሰብ ብጥብጥ አክትሞ ሰላም እንዲሰፍን ለመሞከር መሆኑ ተመልክቷል። የደቡብ ሱዳን መንግስትና ተቃዋሚዎቹ አዲስ አበባ ላይ የተፈረመውን የተኩስ አቁም እየጣሰ ነው እየተባባሉ እርስ በርሳቸው ይወነጃጀላሉ። በሌላ የአፍሪካ ዜና ሶማሊያ ዋና ከተማ ሞቃዲሾ አቅራቢያ ዛሬ ማክሰኞ በርቀት መቆጣጠሪያ በፈነዳ ቦምብ 4 ሰው ሲገደል ሌሎች 6 ሰዎች ደግሞ መቁሰላቸውን ባለስልጣናትና እማኞች ገልጸዋል። ሞቃዲሾ ዳርቻ ላይ በሚገኝ የመኖሪያ አካባቢ አንድ ወታደራዊ ተሽከርካሪ ላይ የደረሰ የቦምብ ፍንዳታ ነው 3 ወታደሮችና አንድ የሰባት ዓመት ልጅ የገደለው። ልጁ መንገድ ላይ ቆሞ የነበረ እንደሆነ ነው የተነገረው። ጽንፈኛ ቡድን አልሸባብ ፍንዳታውን ያደረስኩ እኔ ነኝ ሲል ኃላፊነት ወስዷል። ለምሽቱ ያለን ዜና በዚሁ ያበቃል።
ቆንጅት የመጨረሻ ዜናችን ሊሆን የነበረውን ኋላ ላይ በዝርዝር ምን መጣበትና ዜና ላስታውስ። የጸረ አፓርታይድ ዘር መድሎ ታጋዩና እቁ ደቡብ አፍሪካዊ ዘፋኝ ሙዚቀኛ ሂጅ ማስካላ በ78 አመቱ ዛሬ በጆሃንስበርግ ከዚህ ዓለም በሞት ተለይቷል። ዛሬ የሙዚቃ ምርጫችንም እንደዚህ ይሆናል። ኋላ ላይ እንመለስበታለን። ክብራትና ኩራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የዛሬ ማክሰኞ ጥር 14 2010 ዓ.ም ተመረጥ ስርጭታችንን ነው። አስተናጋጆች አሉላ ከበደና
ቆንጂት ታየነን። በአለም ዜና የጀመረው መደበኛው ፕሮግራማችን በ19 እና በ22 እንዲሁም በ25 ሜትር ባንድ አጭር ሞገድ በናይል ሳትም ጭምር እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን ወደ ቀዳሚው የምሽቱ አብይ ርዕስ እንሻገር።
ብዙም ትርጉም የለውም የተጣፈበትን ቀለም ያህል ዋጋ የለውም።
You can say that about any resolution of the parliament or any resolution of the US Congress.
የአውሮፓ ፓርላማም ሆነ የዩናይትድ ስቴትስ ኮንግረስ ለሚያወጣቸው ማናቸውም የውሳኔ ሐሳቦች እንደዚያ ማለት ይቻላል። አምባገነን አገዛዞች እኛ ስለ ኢትዮጵያም ሆነ በጭቆና ስር ስላሉ ህዝቦች የምናወጣቸውን ስጋት አዘል መግለጫዎች ዋጋ ቢስ እንደሆኑ ሁልጊዜ ይናገራሉ። ይሁን እንጂ እነዚህ ውሳኔዎች እንዳይወጡ ብዙ ሀብት ሲያፈሱ ወይም ብዙ ሲጥሩ ነው የሚታዩት።
የቀደሙት አቶ መለስ አለም የኢትዮጵያ መንግስት ቃል አቀባይ እርሳቸውን ተከትሎ የተሰሙት ደግሞ አና ጎሜሽ የአውሮፓ ፓርላማ አባል ናቸው። በወቅታዊ የኢትዮጵያ ጉዳይ ላይ የተደረገው የሚተከናበረ ዘገባ ነው። ኋላ ላይ ይቀርባል። አሁን ወደ ዕለቱ አብይ ርዕስ። ወልዲያ ከተማ የመንግስት አጣቂዎች ፈጽመውታል ያሉትን የግፍ ግድያ የመላው ኢትዮጵያ ህዝብ ድርጅት መያድና ሰማያዊ ፓርቲ አውግዘዋል። ግድያውን እንዲፈጸም ትዛዝ የሰጡ የመንግስት ሹማምንት አዛዦችም ሆነ ጉዳዩን በቸልታ የተመለከቱ የአካባቢ ባለስልጣናት በህግ ቀርበው እንዲዳኙም ፓርቲዎቹ ጠይቀዋል። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ትላንት ለአሜሪካ ድምጽ ሲናገሩ አጥፊዎቹ ተለይተው በህግ ይጠየቃሉ ማለታቸው ይታወሳል። ከአዲስ አበባ የተጠናቀረ ዘገባ ቆየት ብለን እናቀርባለን። ሌላው ርዕሳችን መለስካቸው የቱ ነው? ይሄ ነው መለስ። ወደ አስተዋወቅ ነው የመለስካቸው የአዲስ አበባ ዘገባ በቀጥታ።
ዛሬ ረፋዱ ላይ የመላው ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ በጋራ በሰጡት ጋዜጣዊ መግለጫ ላይ ያሰራጩት ጽሑፍ ንጹሃን ዜጎችን እየገደሉ የስልጣን እድሜ ለማራዘም መሞከር በእሳት እንደመጫወት ነው የሚል ርዕስ አለው። ጽሑፉ እንደሚለው ኢትዮጵያ ዛሬ የዜጎች ደም የሚፈስባት፣ ህዝብ ከቀዬው የሚፈናቀልባት፣ ሰርቶ መኖር የማይቻልባት የአሳር ምድር ሆናለች። ቀጥሎም በመላ ሀገሪቱ ክቡር የሆነው የሰው ልጅ ሕይወት ረግሶ ሞት በየቦታው ነግሶ የዜጎች ዋይታ ሮሮና ለቅሶ በየቀኑ እንደ ገደል ማሚቶ ያስተጋባል ይላል። የፓርቲዎቹ የጽሑፍ መግለጫ ለዚህ ክሳቸው ዋቢ ያደረገው ሰሞኑን በአማራ ብሔራዊ ክልላዊ መንግሥት በወልዲያ ከተማ የጥምቀትንና የቃና ዘገሊላን በዓል ለማክበር በወጣው ሕዝብና በመንግሥት ታጣቂዎች መካከል ተፈጥሮ በነበረው ግጭት የደረሰውን አሳዛኝ ሁኔታ ነው። በወልዲያ ከተማ ተፈጽመዋል ያለውን የግፍ ግድያ ካወገዘ በኋላም የፓርቲዎችን ጥያቄ በዝርዝር ያቀርባል። መግለጫውን በንባብ ያሰሙት የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ አበበ አካሉ ናቸው።
የገዢው ሥርዓት የመንግሥት ታጣቂዎች የሃይማኖቱ መገለጫ የሆነውን የቃል ኪዳን ጽላት ተሸክሞ በቆሙ ቀሳውስት ላይ አስለቃሽ ጢስ መተኮሳቸው የኢትዮጵያ ኦርቶዶክስ ተዋሕዶ እምነትን መድፈርና የሕዝብን ባህልና ትውፊት መናቅ በመሆኑ ድርጊቱን በማውገዝ የእምነቱ ተከታዮችን በግልጽ አደባባይ ይቅርታ እንዲጠይቅ፣ ይህ የግፍ ግድያ እንዲፈጸም ትእዛዝ የሰጡ የመንግሥት ሹማምንት የጦር አዛዦቹም ሆኑ ጉዳዩን በቸልታ የተመለከቱት የዞኑና የከተማው ባለስልጣኖች ህግ ፊት ቀርበው እንዲጠየቁ፣ አግድያውን የፈጸመው የመንግስት ታጣቂዎችም ተለይተው በአስቸኳይ ለፍርድ እንዲቀርቡ አጥብቀን ጠይቃለን።
ከዚህም በተረፈ መግለጫው ኢህአዴግ የሚገባውን ቃል ተግባራዊ እንደማያደርግ አስታውሶ ይህም የህዝብ አመኔታን እንዳሳጣው ይገልጻል። በወልዲያ ከተማ የተፈጠረውን ችግር መንግስት በተለይም የአማራ ብሔራዊ ክልላዊ መንግስት አምኖ ለችግሩ መፍትሄ በመስጠት ላይ እንደሆነ በማስታወስ ጥያቄ ከጋዜጠኛ ተሰንዝሯል። የአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ኃላፊ አቶ ንጉሱ ትራውን ትናንት እንዳሉት ከሆነ አጥፊዎቹ ተለይተው በህግ ይጠየቃሉ። የፓርቲዎቹም አንዱ ጥያቄያቸው ይኸው ነው። ምን አስተያየት አላችሁ የሚል ነበር ጥያቄው። አቶ አበበ አካሉ ወዲያው ነበር ምላሹን የሰጡት።
ኢህአዴግ ይሄን ለጊዜው ችግሩን ለማብረር ሲል ቃል ይግባ እንጂ በፍጹም ራሳቸው አዝገው ራሳቸው ያስገድሉ ሰዎች ስለሆኑ እነሱን ለፍርድ ያቀርባሉ ብሎ ማሰብ የዋህነት ነው። የሙሴን ዘመን መና ከሰማይ መጠበቅ ይመስለኛል። በፍጹም ኢህአዴግ ከራሱ መሐከል በጉያው ፈልቆ አይሰጥም። ለምን? ራሳቸው አዝገው ነው ህዝቡን የሚያስገድሉት። ጦሩ እዛ ክልሉን ጥሶ ሲገባ ክልሉ ላይ ያሉት ከትላንትና በስቲያ ይመስለኛል አማራ ቴሌቪዥን ላይ የዞኑ የፖሊስ ኮሚሽነር የመለሰው መልስ ስታየው እኮ ኦልሞስት አብሮ ተኩሶ እንደገደለ ነው ህዝቡ የሚሰማው ስሜትና እኔ ይሄን ድርጊት የፈጸሙ አልጻናትን ኢህአዴግ አሳልፎ ሰጥቶ ለፍርድ ያቀርባል? በፍጹም አይታሰብም። ትግሉ ግን ይቀጥላል። ህዝባዊ ቢተኝነት ይቀጥላል። ምናልባት ነገ ይሄ ህዝባዊ ቢተኝነት ገፍቶ እነኚህን ሰዎች ከአራት ኪሎ ቤተ መንግስት ሲነቀንቃቸው የዛን ጊዜ ምናልባት ይባኑን ይሆናል። እስካሁን ድረስ እንዳንቀላፉ ናቸውና እኛ እነሱን ለፍርድ ያቀርባሉ ብለን አቶ ንጉሱ ስላሉ አንጠብቅም።
በቅርቡ ከስር ከወጡ በኋላ ሰማያዊ ፓርቲን የተቀላቀሉት የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ የብሔራዊ ምክር ቤት አባል የነበሩት አቶ ዳንኤል ሽባሽም በዚሁ ላይ አስተያየታቸውን ሰጥተዋል። እንደሳቸው ከሆነ ኢህአዴግም ሆነ በሱ የሚመራው መንግስት ሀገራዊ በሆኑ ቀውሶች ላይ አሉታዊ በሆነ መልኩ የተሳተፉ አባሎቹን በሕግ እንዲጠየቁ አድርጎ አያውቅም። በ1997 ምርጫ ማግስት በመንግስት ታጣቂዎች ከ190 በላይ ሰዎች እንደተገደሉ የራሱ አጣሪ ኮሚሽን ቢያረጋግጥም አንድም በሕግ የተጠየቀ የሲቪልም ሆነ የጦር ኃይል ባለሥልጣን የለም ካሉ በኋላ የሚከተለውን አክለውበታል።
የኢህአዴግ ባለሥልጣናት የሚጠየቁት መቼ ነው? በራሳቸው በውስጥ ባለው ችግር ምክንያት እንደዚህ አይነት ችግር ሲያጋጥማቸው እከሌ አንጃ ነው፣ እከሌ ሱካሪ ቀንሷል፣ እከሌ ገንዘብ ወስዷል በሚል በራሳቸው አሁን እነ ታምራት ላይ ነኝ፣ እነ ስዬ አብርሃ፣ እነ ገብሩ አስራት ህዋት ውስጥ የነበሩ ሰዎች፣ እነ አባተ ክሸው፣ እነ ተፈራ መስቀል የመሳሰሉ ሰዎች መጥቀስ እንችላለን። የድሮቹ ማለት ነው። አሁንም ደግሞ እንደዚህ ነው። አንዱ ለሌላኛው የተቀጣቀጠ እዛ ውስጥ በውስጣቸው ችግር ባለው ካልሆነ በስተቀር በሀገር ላይ በህዝብ ላይ በግዛት አንድነት ላይ በሉዓላዊነት ላይ በፈጠሩት ችግር ተጠይቆ አያውቁም። በኢህአዴግ ዘመን ኢህአዴግ ሹመት ይሰጣል። ጭራሽ እንደዚህ ካረክ ትሾማለህ።
በወልዲያ ከተማ ሰሞኑን በተፈጠረው ግጭት የሰባት ሰዎች ህይወት እንዳለፈና እስከዛሬም ቁጥራቸው በውል የማይታወቅ ሰዎች የአካል ጉዳት እንደደረሰባቸው፣ አያሌ ንብረትም እንደወደመ አይዘነጋም። የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸው ሁኔታውን ለማረጋጋት ህዝብ በተለያዩ መድረኮች እያወያዩ እንደሆነም በክልሉ መንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላውን ተገልጿል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወልዲያ ውስጥ የተፈጠረው የከተማይቱን ማህበራዊ ስብጥርና ግንኙነቶች የማያንጸባርቅ አሳዛኝ ሁኔታ መሆኑን በሰሞኑ ግርግር የንግድ ተቋማቸውና መኖሪያ ቤታቸው እንደወደመባቸው የገለጹት የሃይላይ ህንጻ ባለቤት አቶ ሃይላይ ንጉሴ ለቪኦኤ ገልጸዋል። ይህንን የተመለከተውን ዘገባ እንደደረሰን እናቀርባለን። ወደ ሌላ ዘገባ እናልፋለን። ከኢትዮጵያ ሶማሌና ከሶማሌላንድ የተለያዩ ከተሞች የተባረሩ ተፈናቃይ የኦሮሞ ተወላጆች በባሌ ዞን ውስጥ የምግብ እጥረትን ጨምሮ ለተለያዩ ችግሮች መጋለጣቸውን ገልጸዋል። የዞኑ አስተዳዳሪ እርዳታ እየሰጠንና የተቻለንን እያደረግን ነው፣ ለሁሉም ግን በቂ ነው ለማለት አንችልም ብለዋል። ጽዮን ግርማ ዝርዝሩን ይዛለች።
የመፈናቀላቸው ምክንያት በሶማሌና በኦሮሚያ ክልል አዋሳኝ አካባቢዎች ላለፉት 7 ወራት በከፍተኛ ሁኔታ ተባብሶ የቆየው ግጭት ነው። ይህ ደግሞ ከኢትዮጵያ ሶማሌና ከሶማሌ ላንዷ ውጫሌ፣ ሀርጌሳ፣ በርበራና ሌሎች ከተሞች ቤት ንብረታቸውን ጥለው እንዲሰደዱ አድርጓቸዋል። ያነጋገርናቸው ተፈናቃዮች እንደሚሉት ከሚኖሩበት አካባቢ ተፈናቅለው ኦሮሚያ ክልል ከደረሱ በኋላ ወደ ትውልድ ቀያቸው ሂዱ በመባላቸው ወደ ባሌ ዞን የተለያዩ ከተሞችና ገጠር ቀበሌዎች መግባታቸውን ይናገራሉ። የባሌ ዞን አስተዳዳሪ በተለያየ ጊዜ ወደ ዞኑ የገቡ ተፈናቃዮች ቁጥር 100 ሺህ ማለፉን ነግረውናል። ስሙን እንድጠቅስ ያልፈቀደልኝ 42 ዓመት አባወራ የሶስት ልጆች አባት ነው። ጅጅጋ ውስጥ በንግድ ስራ ይተዳደር ነበር።
ደና ህይወት ላይ ነበር። ቁጥያ ትንሽ የሆነ መሬትም ገዝቼ እና ደግሞ ባለቤትም ሻይ ቤት አላት። እኔ ጸጉር ቤትና ፑል ቤት አለች። ያው ይሄ ነገር ሲመጣ ያው ሳናስብ አንድ ቃ እንኳ ይዘብን ሳንመጣ በዱላና በብላዋ ጠዋት በረሻ ላይ ነው።
ተፈናቃዮቹ ከሚኖሩበት ቀያቸው ሲወጡ የነበረው ሁኔታ በተለያየ ጊዜ መዘገቡ ይታወሳል። ይህ ስሙ እንዳይገለጽ የፈለገው አባትም ሁኔታው እጅግ ፈታኝና አሳዛኝ እንደነበር ይናገራል።
የሞቱትና የተወጉት የተጎዱት በቃ አስበም አላውቅም። እንደዛ አይነት አይቼም አላውቅም። ሁላችንም እዛ ጭናሰን ላይ የኦሮሚያ ክልል ስንገባ መኪና ሲመጣ ወይ ሬሳ ይዞ ይመጣል ወይ ጫኖቹን ይዞ ይመጣል። ሁሉም የራሱን ሰው እዛ ቆሞ እንጠብቅና ሬሳ ከሆነ ገለጽ አርግተን አይተን ሬሳ ከሆነ የኔ ከሆነ በቃ እኔ የሚያቅሰው ከሆነ እንደዛው ደግሞ ህጻኖቹም ከእናትና ከአባት እንደዛ ጦርነት ሲነሳ የተለያዩት የጠፉት አሉ። ጠፍቶ እንደዛ የቀሩት አለ። እኔ ልጅ ትንሹ ጠፍቶ ነበር። አገኘሁትና በአራተኛ ቀን ከመጣሁ ወዲህ ደግሞ ያው ልጆቹ እዚህ እየተጎዱ ነው።
እርሱ ከተወለደበት አካባቢ የወጣው በልጅነቱ ቢሆንም የትውልድ ቦታው ባሌ ነው በመባሉ ወደ ባሌ ዞን እንዲመለስ ተደርጓል።
ወደ ባሌ ሲመጣ እኔ አባትና እኔ እናትና ሞቶ ነበሩ። ያው እኔ መግቢያም አጥቼ ወደ ቤተሰብ ግባ ሲሉ መግቢያም ያው ወረቀቱን ተጽፎልኝ ከቀበሌ ተመልሼ ወደ አና ስናና የሚባል ቦታ ሲጠይቃቸው ቤትም አልሰጥኝም፣ ኪራይ ቤትም አልከፈሉም። በቃ እንደዚህ ሜዳ ላይ እኔ ማንንም ዘመድ አዝማድ የሚባል ነገርም የለኝም። እንደዚህ እየተጎዳው ነው። እኔ ብዙ ጊዜ ደጋግሜ ጠይቃለሁ። ደግሞ ከቀበሌውም ቀበሌዎቹ እኛ መርዳት አንችልም ብሎ ወረቀት ጽፎ ሰጡኝ። ከዛ ወረቀቱን ይዤ ወደ ሊቀመንበሩ እዚህ የእኛ አስተዳደር አና የአና አስተዳደሩ ጋር ሲመጣም ያው ምንም መላም መፍትሄም አልሰጥኝም።
ስለዚህ አሁን ምን እያረክን ያለኸው አንተ?
እኔ አሁን ምንም ያው ሸራ አንጥፌ ማለት ነው። ጭናክሰ የሰጡኝ ሸራ እና አንድ ብድልስ ነበር እዛ የሰጡኝ የሆነ ማይረባ ብድልስ፣ እሱን ለብሼ በቃ ልጆቹ አሁን በብር እያለቁ ነው። የእኔ ልጆች እኔም በጣም እየተጎዳው ነው በእነሱ ሀሳብ።
ስንት ልጆች አለ? ስንት አመታቸው ነው ልጆች?
የእኔ ልጆች አሁን አንዱ 8 አመት ይሆናል። ሶስት ልጆች ነው ያለኝ። ሶስቱም ወንድ ናቸው። አንዱ ደግሞ 5 ነው። አንዱ ገና 2 ነው።
ባለቤትህስ?
እሷ አለች።
አብራችሁ ነው አንድ ላይ?
አዎ። የሆነ ጊዜ በቃ ያው ኑሮ አልተስማማትም። ለምንድን ነው እዚህ ሀገር ያመጣን ምናምን ብላ ቀጥታ ወደዛ ሄዳ ነበር። ወደ አልቻለም፣ ወደ ልጆቹ ተመልሳ መጣች።
እሷ የት ሀገር ተወላጅ ናት?
ሀረር ነች።
ተመልሳ ወደ ሀረር ሄዳ ነበር።
ሄዳ በቃ እኔ የሚረዳኝ ሰው ማንም የለም። ከዛ ኑሮ አልሆንለትም። ዝም ብላ ልጆችንም ጥላ አንዱ ወዛ ሁለቱን እኔ ላይ ጥላ ሄዳ ከዛ በቃ ወዷን አልቻለም። ያው ያሳለፍነው አብረን ያሳለፍነው ችግርና እንትን ስለምጣት ተመልሳ መጣች።
ስለዚህ አሁን አንድ ላይ ናችሁ?
ለጊዜው አንድ ላይ ነን፣ ግን በጣም እየተቸገርን ነው። ዛሬ የሆነ አንድ ትናንሽ ብድር አንዳንድ ተሰጠን። የሆነ ዘይትና በቆሎም ትንደም ተሰጠን። ይሄ ምን እንደምናርግ ድስት የለንም። ምንም አንድ ኩባያ እንኳን የለንም። ለምን እንደሰጡን በምን እንደምንጠቀም ከዛ ይዘን እንኳን ወደ ቤት ማግቢያ ምንም ብር የለንም። 1.5 ሳንቲም እንኳን አልሰጡንም። በዛ ለምንን ህዝቡን ለምንን ወይ ባጃጁን ወይ ጋሪውን እንደምንም ወደ ቤት ወስደን ደግሞ ለአንድ ሰው 15 ኪሎ ነው ለስድስት ወር ተብሎ 99 ኪሎ ተሰጠን። ምን እንደምናርገውም አናውቀውም።
ቀጥሎ ያነጋገርኩት ደግሞ ከውጫሌ ተፈናቅሎ ባሌ የደረሰውን የ27 አመት ወጣትና የሁለት ልጆች አባት ነው። ተፈናቃዮቹ ብዙ መከራን ተጋፍጠው ነው እዚህ የደረሱት ይላል። እንደነገረን ሲፈናቀሉ ባለቤቱ ነፍሰ ጡር ነበረች።
በዛ ጉዳት ከተነሳ ከዛ ውሳል ገብታ ልጁ ሞተባት። በጣም እንትን ብላ ነበር፣ ተጎድታ ነበር። እዛ ሶማሌ
ምን ሆና
ተደብድባ ነው እዛ በቃ ሴፊ እየመጥፋት በድንጋይ እየወረወርባት ምንም ብረት ካገኙ እየወረወርባት በጣም ተጎድታ እዚህ መጣች። ቦት ውስጥ ነው የሞተው።
ስንት ልጆች አሏችሁ?
2 ልጆች አሉ።
ምንድን ነበር የምትሰራው እዛ?
እኔ እዛ የምሰራው ንግድ ነው። ሱቅ አለኝ፣ ቡቲክ ልብስ ሱቅ አለኝ፣ ባጃጅም አለኝ። ስራ ቦታ እሷም ሻይ ቤት አላት። እና አሁን በቃ ከዛ ንብረታችን እንዳለ ጥልን ነው የመጣ ነው። በቁምጣ ነው የወጣ ነው። በቃ ከሱሪ ስር የሚለበሰው ቁምጣ።
ከብዙ መንገላታትና ውጣ ውረድ በኋላ ባሌ ቢደርሱም ነገሮች እጅግ ከባድ እንደሆኑባቸው ይናገራል።
ሁሉም በየቤቱ ይባ ተብለን እኛ ሲንገባ ወደ 15 አመት ነው ወደ ሀገር የገባነው። ቤተሰቦቻችንም ግማሹ አባት እናት የለም፣ ግማሹ እናት አለች አባት የለም፣ ግማሹ ደግሞ ምንም ቤተሰብ የለም ነበረ። ከዛ በግድ መንደር ቀበሌዎች ሊቀመንበሩ መጥቶ ዝም ብሎ ወይ እናቱ ቤት ወይ ዘመድ ቤት ወይ የወንድሙ ቤት ላይ ነው ያስገቡት። ከዛ በኋላ ደግሞ ቆይተን ወደ 3 ወር ቆይተን ስነ አናት ስናና ሊቀመንበር ላይ መጥተን እዛ ስንጨው እኔ ዘይትና ዱቄት ምናምን ተሰጣን። ሸራም ልብስ ምናምን የምንተኛበት ነገር ምን የለንም ነበር። ሜዳ ላይ ነው የምንተኛ። ችግራችን አሁን እዚህ ላይ ልጆቻችንም ሕክምና ይፈልጋሉ። ሆስፒታል ስንሄድ በጣም ችግር ነው። ሆስፒታልም የኔ ወረቀት ተሰጣን እሱም ለሱም እሺ አይሉም። ማገሪያ ቦታም በጣም ችግር አለን። ቤት ኪራይ እዚህ ሀገር አሁን በጣም ውድ ነው። ባሌ በጣም ውድ ነው። ቤት ኪራይ መኖር አንችልም። አሁን 6ኛ ወር ልንገባ ነው ከመጣን በቃ ወደ 5 ወር ከምናምን ነው። ምንም ስራ እስካሁን አንድ ስራ ሰርተን አናውቅም። ምንም ሰርተን አናውቅም። ሰው እጅ ነው የሚጠብቀው። እስካሁን እንደዚህ ሰርቼ የምኖር በቀን ቢያንስ እኔ የሚያገኘው እዛ 1000 ብር 1500 ነበር የሚያገኘው። አሁን ግን እዚህ መጥተን እስከ 6 ወር ምንም ስራ ያላገኝ ነው። ወጣት ሆኝ ጤነኛ ሆኝ እዚህ ምንም ስራ የሌለው ሰው እጅ የሚጠብቆ አሁን እንደሚያስበው ምን አማራጭ የለኝም። የሚመቸኝ በቃ ከዚሁ ዓለም እንደሁም ቢገላገል ይሻለኝ።
በባሌ ዞን ውስጥ በጎባ ከተማ ነዋሪ የሆነና ስሙን መግለጽ ያልፈለገ ወጣት አብዛኞቹ ተፈናቃዮችን ተዘዋዝሮ መመልከቱን ገልጾ ሁኔታው እጅግ አሳዛኝ ነው ይላል። ከፍተኛ የሆነ የምግብ እጥረት አለ። መጠለያ ችግር አለባቸው። የሚለብሱት የለም። አንዳንዶቹ ካሉበት የመጠለያ ቦታ ርቀት የተነሳ እርዳታ ለመቀበል 1 ሰዓት ይጓዛሉ። ሲሻሹም ወድቆ የተሰበሩ ህጻናትም አሉ። በዚህ ስፍራ ህጻናት፣ ሴቶች፣ ወጣቶች፣ አዛውንት ሁሉም በከፍተኛ ችግር ውስጥ ያሉ የጉዳት ሰለባዎች ናቸው ብሎናል። የባሌ ዞን አስተዳዳሪ አቶ አብዱል ቃድር ሁሴን በበኩላቸው
አንድ ቦታ አይደለም የነኝ ቁጥሮች ያሉት 8 ወረዳ ነው እንደ ዞኑ ያሉት። ወደ በመሃል ወደኛ ያሉት ወደዚህ ጠጋ ብለው የሚኖሩ አሉ። በተለያየ መንገድ ጊዜያዊ መጠለያ ተሰርቶላቸው የሚኖሩና እዛው ድጋፉም እዛ የሚሄድላቸው ከመንግስትም ህዝቡ ለህዝቡ የሚያደርገው ድጋፍም እዛው እየደረሰላቸው ለጊዜ እዛ የሚያገግሙ ናቸው።
አያይዘው ለተፈናቃዮቹ እርዳታን ለማድረስ ከፍተኛ ጥረት እያደረጉ መሆኑን ገልጸው፣ ነገር ግን የተፈናቃዮቹ ቁጥር እጅግ ከመብዛቱ የተነሳ እየተደረገ ያለው እርዳታ በቂ ነው ለማለት እንደማይደፍሩ ነግረውናል።
ቀደም ብለን ያስተዋወቅነው የወልዲያው ዘገባ እንደደረሰን እናቀርባለን። እየተሰናዳ ነው። አሁን ወዲህ ወደ ዩናይት ስቴትስ የሚመልሰን ይሆናል ተከታዩ። በከፊል ተዘግቶ የነበረው የዩናይት ስቴትስ መንግስት መስሪያ ቤት ትላንት ምሽቱን ተከፍቷል። ዲሞክራት የህግ መወሰኛ ምክር ቤት አባላት የመንግስቱ ስራ እንዲቀጥል የሚያስችለውን በቂ የድጋፍ ድምጽ በመስጠታቸው ነው ተስተጓጉሎ የነበረው የመንግስት ስራ መቀጠል የቻለው። የሪፐብሊካን አመራር በበኩላቸው የኢሚግሬሽን ጉዳይ በአውሮፓውያኑ የቀን ስሌት መሰረት እስከፊታችን የካቲት 8 ቀን ባለው ጊዜ ለድምጽ የሚሰጥበት እንደሚቀርብ ቃል በመግባታቸው የፌዴራል መንግስቱ በጀት እንዲቀጥል መደረጉን ገልጣ የአሜሪካ ድምጽ ዘጋቢ ካትሪን ጊብሰን ከካፒቶል ሂል የላከችውን ዘገባ አድርሳናለች። አዳነች ሳህዬ ይዛ ቀርባለች።
ከዚህ በፊት ከተደረጉት ያጠረ የመንግስት ስራ መዘጋት ነው የታየው። የመንግስቱ ባጀት ባለፈው አርብ እኩለ ሌሊት ላይ ካበቃ በኋላ እስከ ትናንት ሰኞ በከፊል ተዘግቶ ቆይቷል። ይሁንና የምክር ቤት አባላት በርትተው በመደራደራቸው ውጤት ሊያገኙበት ችለዋል። የብዙሃን መሪ ሚች መኮኔል
የመንግስት መስሪያ ቤት እስከተከፈተ ድረስ ሴኔቱ ወይም የህግ መወሰኛው ምክር ቤት በልጅነታቸው መጥተው በአሁኑ ወቅት እዚህ የሚኖሩ ወጣቶች ጉዳይ፣ የድንበር ጸጥታና ተያያዥ ጉዳዮች በሕግ ደረጃ ወደ መፈረም የሚያበቃ ውይይት እንዲያካሂድበት የማድረግ ዓላማ አለኝ።
ዲሞክራት የምክር ቤት አባላት አጥብቀው የሚከራከሩበት በልጅነታቸው የገቡ 800,000 የሚሆኑ ሕጋዊ ሰነድ የሌላቸው ወጣቶች ጉዳይ ነው። የውዳኑ መሪ ሴኔተር ቻክ ሹመር ያብራራሉ።
ብዙሃኑ ሪፐብሊካውያን የወጣቶቹን ከሀገሪቱ መባረር ሊያቆሙ የሚችሉበት የ17 ቀናት ጊዜ አላቸው።
ይህ ጉዳይ እልባት ማግኘት ያለበት እስከ የካቲት 8 ቀን ባለው ጊዜው ሲሆን ገና ብዙ ትግል ይከተላል። የዋይት ሀውስ ቃል አቀባይ ሳራ ሃከቢ ሳንደርስ
We are pleased to see Senator Schumer accept the deal that President Trump put on the table from the very beginning.
ሰነተር ሹመር ከመጀመሪያውኑ ፕሬዝዳንት ትራምፕ አቅርበውት የነበረውን ሐሳብ መቀበላቸው አስደስቶናል። ዘላቂ የኢሚግሬሽን ስምምነት የምናደርገው ለሀገራችን የሚጠቅም እስከሆነ ድረስ ብቻ ነው።
ይሁንና የዋይት ሃውሱ አባባል ምን ማለት እንደሆነ የፕሬዝዳንቱ ፓርቲ አባላት ሳይቀሩ ግራ ተጋብተዋል። ሪፑብሊካዊ ሰነተር ሊንዚ ግራም
The president is here one day and there the next. I think he's got a good heart about this. I think he knows what will work.
ፕሬዝዳንቱ አንዴዚህ ሌላ ጊዜ ደግሞ እዛ መሆናቸው የሚታወቅ ነው። በዚህ ጉዳይ ላይ የሚጨክኑ አይመስለኝም። ሊሰራ የሚችለው ምን እንደሆነ የሚያውቁ ይመስለኛል። ስለ ኢሚግሬሽን መናገርና ድምጽ መስጠት ስንጀምር የወጣቶቹ ህይወት እንዳይጎዳ የሚያስችለን 60% ድምጽ እናገኛለን የሚል እምነት አለኝ።
የህግ መምሪያው ምክር ቤት አባላት ዲሞክራቶች ግን በአባባሉ ይጠራጠራሉ። በእንጥልጥል ላይ ላሉት ወጣቶች ጉዳይ አጥብቀው የሚማገቱት የምክር ቤት አባል ሉዊስ ጉተሬስ ዲሞክራሲያዊ ፓርቲያቸው ለመንበርከክ ፈጥኗል ይላሉ። ሌሎች የህግ መምሪያው ምክር ቤት አባላት ዲሞክራቶች ደግሞ የሴኔት መሪዎቹ ቃል መከበር ላይ ጥርጣሬ ያላቸው ዲሞክራቱ ሐኪም ጀፍሪስ
We're asking for Paul Ryan to make the commitment
ፖል ራያን የተዛባውን የኢሚግሬሽን አካሄድ ለማስተካከል ቃል እንዲገቡ እየጠየቅን ነው። እስካሁን ባለው ጊዜ ግን ይህን አላደረጉም።
በህግ መወሰኛው ምክር ቤት የተደረገ ማንኛውም አይነት ስምምነት ሪፑብሊካውያን በሚበዙበት የህግ መምሪያ ምክር ቤት ለማለፍ ከባድ ይሆናል። ስለሆነም ሌላ የመንግስት መስሪያ ቤት መዘጋት ሊያስከትል ይችላል።
አድማጮች የምትከታተሉት የማክሰኞ ምሽት የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ ዝግጅታችንን ነው የምናስተናግዳችሁ ቆንጂት ታዬና
አሉላ ከበደንን።
አጠር ያለ ረፍት እናደርግና ወደ ቀሪዎቹ ዝግጅቶች እንሻገራለን። አሉላ
ቆንጂት አመሰግናለሁ። ከምሽቱ 3:32 ያመለክታል የስቱዲዮ ሰዓታችን። ታዲያ ለምሽቱ የተመረጠው ሙዚቃ ቀደም ብለን በዜና መውጫ ላይ ያስተዋወቅነው ነው። የጸረ አፓርታይድ የዘር መድሎ ዘመን የነጻነት ታጋዩ የሙዚቃ አቀናባሪና የትራምፔት ሙዚቃ መሳሪያ ተጫዋቹ ሂው ማሳኬላ ነው። ጆሃንስበርግ በተወለደ በ78 ዓመቱ በዛሬው ዕለት ከዚህ ዓለም በሞት የተለየው የደቡብ አፍሪካ ጃዝ አባት በሚል መጠሪያ የታወቀ የነበረው ማሴኬላ ወንድም ሂው በሚል ኮልምጫም ጭምር ይታወቃል። በዛሬው ዕለት ቤተሰቦቹ በጽሑፍ ይፋ እንዳደረጉት መግለጫ በፕሮስቴት እጢ ካንሰር ሲታከም ከቆየ በኋላ ነው ለህልፈት የተዳረገው። እንደ አውሮፓውያን ዘመን አቆጣጠር 2008 ዓመተ ምህረት ስለ ህመሙ ያወቀ ቢሆንም ባለፈው የጥቅምት ወር ነበር ለህዝብ የህመሙ ሁኔታ ይፋ ያደረገው። ከሙዚቃው በመጠኑ እንስማለን። ሙዚቃው በቂ ሰዓት ያገኘን አይመስልም። በርከት ያሉ ዝግጅቶች ናቸው ያሉን አድማጮች፣ ወደ ኋላ ላይ ጊዜ እንዳገኘን እንሞክራለን። አሁን ወደ ተከታዩ ቅንብር እንሻገር። ያስተዋወቅነው ዝግጅት ነው
ኢትዮጵያ ውስጥ አሁንም ታስረው የሚገኙ በሺዎች የሚቆጠሩ ሰዎች ጉዳይ እንደሚያሳስባቸውና እነ እስክንድር ነጋን የመሳሰሉ እስረኞችም መለቀቅ አለባቸው ብለው እንደሚያምኑ የአውሮፓ ፓርላማ አባሏ አና ጎምሽ ለቪኦኤ ተናግረዋል። ሰሎሞን አባተ ነው ያነጋገራቸው።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበር ዶክተር መረራ ጉዲና የተያዙት ለአውሮፓ ፓርላማ በኢትዮጵያ የፖለቲካና የሰብአዊ መብቶች ይዞታ ላይ የእማኝነት ቃላቸውን ሰጥተው ወደ ሀገራቸው ሲመለሱ ቦሌ ዓለም አቀፍ አውሮፕላን ጣቢያ ላይ ነበር። ኢትዮጵያ ውስጥ ላለፉት ቅርብ ዓመታት ተስፋፍቶና በርትቶ ከቆየው የህዝብ ተቃውሞና ግጭቶች ጋር ተያይዞ ፌዴራልና የክልል ክሶች የተመሰረቱባቸው ከዶክተር መረራ ሌላ 527 ሰዎችም ሲለቀቁ ቁጥሩ የበዛ ሰው ደስታውን ሲገልጽ ተስተውለዋል። የተለያዩ ሀገሮችና ዓለም አቀፍ ተቋማትም እንዲሁ ርምጃውን እያበረታቱ ተናግረዋል። ዶክተር መረራ ለአውሮፓ ፓርላማ እማኝነት የሰጡበትን መድረክ አዘጋጁትና ከጋባዦችም አንዷ የነበሩት የፓርላማው አባል አና ጎመሽም ያንን ደስታ ከተጋሩት ሰዎች አንዷ ቢሆኑም የኢትዮጵያን መንግስትን ግን አሁንም በብርቱ ኮንነዋል።
Well, I'm obviously happy that these 528 prisoners have been released and among them in particular
528 ሰዎች ዶክተር መረራ ጉዲናና ሌሎችም ለነጻነት ሲታገሉ የቆዩ የተከበሩ ኢትዮጵያን በመፈታታቸው በርግጥ ተደስቻለሁ። ይሁን እንጂ በኢትዮጵያ ወይኒ ቤቶች ውስጥ ያሉ በሺዎች የሚቆጠሩ ሰዎችም ጉዳይ ያሳስበኛል። እነዚህ ሰዎች በግልጽ የፖለቲካ እስረኞች ናቸው። ይህ መንግስት ሁሉ ጊዜ የፖለቲካ እስረኞች የሉኝም ሲል ባለም አቀፉ ማህበረሰብ ውስጥ የደከመ አስተሳሰብ ያላቸውን ሰዎች ብቻ ነው ማጃጃል የሚችለው። ምክንያቱም እነዚህ ሰዎች በግልጽ የፖለቲካ እስረኞች ናቸው።
እነዚህ ሰዎች ለመብቶቻቸው በመነሳታቸው፣ ገዥውን ፓርቲ ለመውቀስ በመድፈራቸው፣ ጨካኝ አምባገነንና ጨቋኝ የሆነውን ለአስሮች ዓመታት የተጫነውን የህወሓትና የኢህአደግ ስርዓት ለመቃወም በመዳፈራቸው ብቻ ነው የታሰሩት ብለዋል ጎምሽ። ምንም እንኳ የአውሮፓ ፓርላማ በኢትዮጵያ መንግስት እርምጃዎችና በዶክተር መረራ ጉዲና መታሰር ላይ እጅግ የዘገየ ቢሆንም ተቃውሞውን የሚገልጽ መግለጫ ማውጣቱን ሚስ ጎምሽ አስታውሰዋል። እንደራሴ አና ጎምሽ ህዳር 2009 ዓመተ ምህረት ባዘጋጁት በዚያ መድረክ ላይ በክብር እንግድነት ከተጠራውና ሚስ ጎምሽ የኢትዮጵያን ህዝብ መከራ ለዓለም ለማሳወቅ የሪዮን ኦሊምፒክ መድረክ የተጠቀመ ጀግና ማራቶኒስት ሲሉ ከገለጹት ፈይሳ ሌሊሳ ጋር አብረው የቀረቡት ዶክተር መረራ ጉዲናና የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ሀገሪቱ ውስጥ በወቅቱ ቢያንስ 40 ሺህ የሚሆኑ የፖለቲካ እስረኞች መኖራቸውን ለፓርላማው መናገራቸውንም ጠቁመዋል።
And it was after that making that Dr. Merera Gudina was arrested. In the European Parliament, yes, there was a big alarm.
ዶክተር መረራ ጉዲና የታሰሩት ከዚያ ስብሰባ በኋላ ነበር። የአውሮፓ ፓርላማ ያኔ በሁኔታው ተደናግጦ ነበር። እኔም ለባልደረቦቼ የነበረውን ሁኔታ አሳወቅኩኝ። በወቅቱ የፓርላማው ፕሬዝዳንት የነበሩት ማርቲን ሹልዝም ዶክተር መረራ እንዲለቀቁ የሚጠይቅ ደብዳቤ ለባለስልጣናቱ ጽፈዋል። ከዚያ በኋላ ወዲያው ፕሮፌሰር መረራ ጉዲና ኢትዮጵያ ውስጥ ያሉ የፖለቲካ እስረኞች ሁሉ እንዲፈቱ የሚጠይቅ የውሳኔ ሐሳብ ማዘጋጀት ጀመርን።
ያ ሚስ ጎምሽ የተናገሩለት የአውሮፓ ፓርላማ መግለጫ የወጣው ዶክተር መረራ ከታሰሩ በኋላ 5 ወራት ያህል ቆይቶ ነበር። ዶክተር መረራ የታዘዙት ለፓርላማው ቃላቸውን ሰጥተው ሲመለሱ መሆኑ እየታወቀ ለምን ይሆን እንደዚያ የዘገየው?
Why I must tell you, I will be very frank, because there was opposition from in particular Mr.
ለምን እንደዘገየ ነግራለሁ ምክንያቱም በጣም ግልጽ መሆን አለብኝ። በወቅቱ የአውሮፓ የልማት ኮሚሽነርና የአፍሪካ የካሪቢያንና የፓሲፊክ ሀገሮችና የአውሮፓ ፓርላማዎች የጋራ ጉባኤ አባሪ ሊቀመንበር የነበሩት የአሁኑ የቤልጂክ ጠቅላይ ሚኒስትር አባት ሉዊ ሚሼል ተቃውሞ አነሱ። ሚስተር ሚሼል ያኔ ብራሰልስ የሚገኘው የኢትዮጵያ ኤምባሲ ያሰባሰበውን የኢትዮጵያ ወዳጆች የሚባል ቡድንም ሊቀመንበር ሆነው ይመሩት ነበር። እናም ዶክተር መረራን ለማስለቀቅ እየሰራሁ ነው ብለው ከኢትዮጵያ ኤምባሲ ጋር ተመሳጥረው የውሳኔ መግለጫችንን ለማስቀረት ሲጥሩ ነበር።
በርግጥ የኢትዮጵያ መንግስትም አይኖቹን ከብራሰልስ ላይ አላነሳም።
የዚህን ክርክር ሂደት እናውቀዋለን። ብራሰልስ የሚገኘው የፌዴሪ ኤምባሲም ጉዳዩን በቅርብ ሲከታተል ነበር።
ከዚያ በኋላም አሉ ሚስ ጎምሽ የአውሮፓ ፓርላማ አባልና ኮሚሽነርም የነበሩት ሚስተር ሉዊ ሚሼል ያንን የአቋም መግለጫ ሊያስቀይሩ የሚችሉባቸው ምክንያቶች አለቁና ፓርላማው የውሳኔ ሐሳቡን አጽድቆ ግንቦት 2009 ዓመተ ምህረት ለማውጣት በቃ። ከዚያ በኋላ የአውሮፓ ፓርላማ ጫና ለማሳደር ሲጥር መቆየቱን ሚስ ጎምሽ አመልክተው አሁን የዶክተር መረራ መለቀቅ እፎይታን እንደሰጣቸው ተናግረዋል።
Because he's obviously very much representative of those who are fighting for justice in Ethiopia, and in particular for his...
ምክንያቱም እርሳቸው ኢትዮጵያ ውስጥ ለፍትህ የታገሉ ላሉ ሁሉ እጅግ የጎሉ ተምሳሌት ናቸው። በተለይ ደግሞ ኢትዮጵያ ውስጥ ግዙፍ ለሆነው የኦሮሞ ህብረተሰብና የኦሮሞ ፌደራሊስት ኮንግረስም ሊቀመንበር በመሆናቸው ኢትዮጵያ ውስጥ ሰላማዊ ሽግግር ለማግኘት በጣም በጣም አስፈላጊ ተዋናይ ናቸው።
መንግስቱ ሌሎችንም የፖለቲካ እስረኞችን እንደሚፈታ የማስተቃያ ስፍራ የነበረውን ማዕከላዊን እንደሚዘጋ መወሰኑ በፓርቲው በራሱ ውስጥ የተፈጠሩ ችግሮች ያስገደዱት እርምጃዎች ናቸው ብለው እንደሚያምኑ የጠቆሙት አና ጎምሽ ተጨማሪ ስራዎች መከናወን እንዳለባቸው አሳስበዋል።
In order to prevent chaos, I hope there will be dialogue with all the political forces.
ቀውሱን ለማስወገድ ከሁሉም የፖለቲካ ኃይሎች ከሁሉም የጎሳ ቡድኖች ጋር ውይይቶች፣ ንግግሮች ይኖራሉ ብዬ አስባለሁ። በዚያ ላይ አስደናቂ ሆነው የኦሮሞና የአማራ መተባበር ኢትዮጵያ ውስጥ ሂደቱን ይመራል ብዬ አስባለሁ። የመተባበር ዲሞክራሲን ሀገሪቱ ውስጥ ለማስረጋት በሚያስችል ሁኔታ ሌሎችም ሁሉንም የጎሳ ቡድኖች ያሰባስባል ያጠናክራል የሚል ተስፋ አለኝ። በተጨማሪም በትግራይ ህዝብ ላይ አንዳችም ቅሬታ እንዲፈጠር መፈቀድ የለበትም።
I know that many people in Ethiopia associate of course the regime to the Tigrayans. It's clear that the regime
ኢትዮጵያ ውስጥ ብዙ ሰው አገዛዙን ከትግራይ ተወላጆች ጋር እንደሚያጣምር አውቃለሁ። በርግጥ ህወሓት መሰረቱን ያደረገው ትግራይ ውስጥ ቢሆንም የትግራይን ህዝብ ኢትዮጵያን እየጨቆነ ካለው የህወሓት ሊቃን ክፍል ጋር መደባለቅ ወይንም ማምታታት ተገቢ አይደለም። ያ ዲሞክራሲያዊ መድረክ ትግራይ ውስጥ ለዲሞክራሲ የሚታገሉ ሰዎችንም ጭምር ማካተት እንደሚኖርበት መዘንጋት የለበትም።
ባለፈው ታህሳስ በፓርላማው ውስጥ አዘጋጅተውት በነበረ መድረክ ላይ በስም የጠሯቸውን የትግራይን ሰዎች ጨምሮ ማግኘታቸውንና ስለ ዲሞክራሲ ብርቱ ትግል ያደረጉ ያሉ ሰዎችን እንደሚያውቁ ሚስ ጎምሽ ተናግረዋል። የአውሮፓ ፓርላማ ባለፈው ግንቦት አውጥቶት የነበረውን መግለጫ አስመልክቶ የኢትዮጵያ መንግስት ያለውን አቋም የውጭ ጉዳይ ሚኒስቴሩን ቃል አቀባይ ያቶ መለስ ዓለምን ምላሽ ለሚስ ጎምሽ አስተውሽ ነበር።
ብዙም ትርጉም የለውም የተጣፈበትን ቀለም ያህል ዋጋ የለውም።
You can say that about any resolution of the parliament or any resolution of the US Congress.
የአውሮፓ ፓርላማም ሆነ የዩናይትድ ስቴትስ ኮንግረስ ለሚያወጣቸው ማናቸውም የውሳኔ ሐሳቦች እንደዚያ ማለት ይቻላል። አምባገነን አገዛዞች እኛ ስለ ኢትዮጵያም ሆነ በጭቆና ስር ስላሉ ህዝቦች የምናወጣቸውን ስጋት አዘል መግለጫዎች ዋጋ ቢስ እንደሆኑ ሁልጊዜ ይናገራሉ። ይሁን እንጂ እነዚህ ውሳኔዎች እንዳይወጡ ብዙ ሀብት ሲያፈሱ ወይም ብዙ ሲጥሩ ነው የሚታዩት። እነዚያ ውሳኔዎች እርባና ቢስ አይደሉም። ዓለም አቀፉ ማህበረሰብ በእንደዚህ አይነት ጭቆናዎች ላይ ያለውን ቁጣ የሚገልጹ ናቸው። ለዲሞክራሲና ለፍትህ ለሚታገሉ ሁሉ ያለን የአጋርነት ድጋፍ መግለጫ ናቸው።
ኢህአደግ ከሁለት ሳምንታት በላይ ተቀምጦ ካካሄደው የውስጥ ግምገማ በኋላ የገባቸው ቃሎችና መውሰድ የጀመራቸው እርምጃዎች ለአና ጎምሽ ትርጉም አላቸው ይሆን?
I hope they will release not just a few but all the political prisoners and in those
ጥቂት ሰዎችን ብቻ ሳይሆን ሁሉንም የፖለቲካ እስረኞች ይፈታሉ የሚል ተስፋ አለኝ። በሽውሽ ስለሚቆጠሩ ሰዎች ነው የምንነጋገረው። ደግሞም ኢትዮጵያ ውስጥ የተከበሩ የነጻነት ተዋጊዎችን እስክንድር ነጋን፣ በቀለ ገርባን፣ ውብሸት ታየን፣ አንዳርጋቸው ጽጌንና ሌሎችንም ብዙዎችን ማንሳት ፈልጋለሁ። ሁሉንም የፖለቲካ እስረኞች መልቀቅ ወደ ዲሞክራሲ የሚደረገው ሽግግር በእውኑ ስኬታማ እንዲሆን መሰረታዊው ቅድመ ሁኔታ ነው።
ወደፊት በሚከፈቱ ንግግሮች ውስጥ የ1997ቱ ምርጫ ተፎካካሪና ጉልህ ስፍራ እንደነበራቸው የተቆሙት ዶክተር ብርሃኑ ነጋን የመሰሉ ሰዎች መካተት አለባቸው ብለው እንደሚያምኑ ሚስ አና ጎምሽ ተናግረዋል። የኢትዮጵያ ባለስልጣናት የአና ጎምሽን ጥሪ ይሰሙ ይሆን? ለመሆኑ እንዴት ነው የሚያዩዋቸው?
ለለፉት 12 አመታት አገራችንን በተለያየ መንገድ ሲወነጅሉ ለነበሩ አና ጎምሽ አንደኛዋ ናቸው።
የአውሮፓ ፓርላማ አባሏ አና ጎምሽ የኢትዮጵያ መንግስት ባለስልጣናትን በተለያየ አጋጣሚዎች ለመድረስ ሁኔታዎችን ለማመቻቸት ጥረት ሲያደርጉ መቆየታቸውና እያደረጉም እንደሆነ ገልጸውልኛል። ለአሜሪካ ድምጽ ሰለሞን አባተ ነኝ። ዋይ
ሰለሞን አባተን ለዘገባው እናመሰግናለን። አድማጮች፣ እዚህ ግድም ከእናንተ ከደረሱን አስተያየቶች ጥቂቱን ለማሰማት እድል ያገኘን ይመስላል። በ202-205-9947 የውስጥ መስመር 14 ከደረሱን የስልክ አስተያየቶቻችሁ ጥቂቱን እንስማ።
አሎ፣ እንኳን ደስ አለን ለማለት ነው። የዶክተር መራራ ተፈታት ዶክተር ተባላለሁ። አሜሪካን ደውሎ እንኳን ደስ አላችሁ ለደጋፊዎቻችሁ፣ ለቤተሰቦቻችሁ ለማለት ነው። በጠና ተጨማሪ አስተያየት ግን የሶስት ቀን የፌዴራሊዝምና መቻቻል አይነት ነገር ኮርስ ትምህርት ወስደው ነው የተፈቱት አሉ። ለማወቅ የፈለኩት ማን ነው የሰጣቸው በእሳቸው ደረጃ የሚመጥን ስልጠና ለሶስት ቀን ትምህርት ስለ ፌዴራሊዝምና ስለ ህገ መንግስቱን ጠንቅቀው አውቀው ሲሰሩ የነበሩ ሰው ስለነበሩ የሰጣቸው ሰው በግል እንደው ከእሳቸው የትምህርት ደረጃ ከእሳቸው ልምድ የተሻለ ሰው ነው ወይስ ማን ነው ለማለት ያህል ነው ጥያቄ የጠየቅኩት። ዮሴፍ ባላለሁ በድጋሚ ከዚሁ ከአሜሪካን የደወልኩት።
ሰላም፣ ጤና ይስጥልኝ። እንደምናችሁ። ያን ከሁለት እንግዶች ጋር ውይይት እያደረገች ነበር። አንዱ አማርኛ ተናጋሪ ነው፣ አንዱ ሁለቱን አማርኛ እየተናገሩ ነበር። ግን አንዱ ኦሮምኛ መሰረት ነው፣ ኦሮምኛ ተናጋሪ ነው እና አቶ ንጌሻ የሚባል መሰለኝ እና ለ27 ዓመት ያህል የፈጠራ ወሬ እያወራ እኛ ሁለታችንን ለያይቶን ነበር፣ ፍቅር እንዳይኖረን ሁኔታችንን ነበር አይነት ክርክር ነበር ሲከራከር የነበረው እና እኔም እንደገባኝ አንዳንድ የራሳቸው ጥያቄ እንዳልነበረ አድርገው ነው ሲናገር የነበረው ሰውየው እና ኦነግ ቢያንስ ለ46 ዓመት ያህል ታግሏል። ሌሎችም እንዲህ እንቅስቃሴዎች እንደነበሩ ሁላችንም የምናስታውሰው ጉዳይ ነው። ላቲን ፊደላቸው እንዲሆን የወሰኑ እነሱ ራሳቸው ናቸው። በኦሮምኛም እንዲማሩ የወሰኑት እነሱ ራሳቸው ናቸው። ምን እዛ ያሉት ድርጅቶች በሙሉ ይሰታለን ብለው የተሰበሰበ እንጂ ማንም አስገድዷቸው የገቡ አይደሉም እና ምን ማለት እንደሆነ ምን ሊገባኝ አልቻለም። ከሆነ ፖለቲካ ፍጆታ ተብሎ የተባለ ነገር እንጂ በእውነት ከልባቸው ከውስጣቸው የሰለቀ አነጋገር አልመሰለኝም።
በ202-205-9942 የውስጥ መስመር 14 ከደረሱን አስተያየቶቻችሁ ጥቂቱን ነው ያሰማ ነው። በኢሜይል የደረሱንም በርካታ አስተያየቶቻችሁ አሉ። ለዛሬ እንግዲህ ጊዜ ያለ አይመስልም። ቀደም ብለን ያስተዋወቅ ነው ዘገባ ደርሶናል። ወደዚያ ነው የምንሻገረው። ወልዲያ ውስጥ የተፈጠረ የከተማይቱን ማህበራዊ ስብጥርና ግንኙነቶች የማያንጸባርቅ አሳዛኝ ሁኔታ መሆኑን በሰሞኑ ግርግር የንግድ ተቋማቸውና መኖሪያ ቤታቸው ሙሉ በሙሉ እንደወደሙባቸው የገለጹት የሃይላይ ህንጻ ባለቤት አቶ ሃይላይ ንጉሴ ለአሜሪካ ድምጽ ገልጠዋል። ወልዲያ ከተማ ውስጥ ከ30 ዓመታት በላይ መኖራቸውን የተናገሩት አቶ ሃይላይ ተዘርፎብኛል ያሉት ቋሚ ያልሆነ ንብረት ግምት ከ3 ሚሊዮን ብር በላይ እንደሚሆንም ተናግረዋል። ሰለሞን አባተ ነው አሁን ወዳሉበት መቀሌ ማምሻውን ደውሎ ያነጋግራቸው።
ሙሉ ስም ሃይላይ ንጉሴ ወልደ ማርያም።
አቶ ሃይላይ የት ነው አሁን ያሉት እርስዎ?
እኔ ወደ መቀሌ አካባቢ ነኝ አሁን ያለው።
መቼ ነው መቀሌ የገቡት?
3 ቀን ሆነኛል። ቤተሰቤ ግን አሁን በዚህ ሰዓት አካባቢ የተቀበልኳቸው።
የት ነበሩ?
ወልዲያ ነዋሪ ነኝ። እዛ ወልዲያ ለ30 ዓመት ያክል።
ሰሞኑን ችግር በተፈጠረ ጊዜ ወልዲያ ውስጥ ነበሩ እርስዎ?
አለሁኝ።
ምንድን ነው የተፈጠረው እስቲ ይንገሩኝ።
የተፈጠረው ህዳር 24 በመቀሌና ወልዲያ የኳስ ጨዋታ ጊዜ ነው መነሻ የተጀመረው እና በዛ ግርግር ምክንያት በዛች ቀን ብዙ ንብረት ወደመ። ከዛም በኋላ የተወሰነ ጊዜ የተረጋጋ ነበረ። አሁንም በጥምቀት በ12 ማለት ነው በተፈጠረው እንደዚሁ ባለመግባባት ከዚህ ተነሳ በማይባል ነገር ግጭት ተፈጠረ። አሁን ቀጠለ። ያው እስከ ትናንትናው ድረስ ግጭቱ አለ፣ አሁንም አልተረጋጋም።
አቶ ሃይላይ ለመሆኑ እርስዎ ምንድን ነው የሚሰሩት ወልዲያ ውስጥ?
ንግድ ነው የምተዳደረው።
ምንድን ነው ንግዶ?
ሆቴል ነው፣ ሙሉ ሆቴል አልጋው ማለት ነው።
ምን ይባላል የሆቴሉ ስም?
ሆቴሉ ሃይላይ ህንጻ ይባላል።
እስቲ ወደ ህዳር 24ቱ ቅድም ወደ አነሱልኝ ጉዳይ ልመልሶትና ምንድን ነበር የተፈጠረው ህዳር 24?
ህዳር 24 አጋጣሚ በሁለቱም የኳስ ደጋፊዎች በነበረው ትክክል ያልሆነ አባባልና የአንዳንድ ድባቡ ትክክል ያልጠበቀ ሁኔታ ግጭት ተፈጠረ። የመቀሌ ደጋፊ ሲመጣ የወልዲያ ደጋፊም እንደተቀበለው ያልተጣጣሙ የቃላት ልውውጦች ነበሩ። እነዛ ቃላት ልውውጦች አሁን እርግጥ በግልጽ በወሬ ካልሆነ መስተቀር ቁም የሰማቸው አይደሉም። የሰማናቸው እንግዲህ ከወደዛ ከመቀሌ ደጋፊዎች ሲመጡ የወልዲያ ደጋፊዎች የሆነ ያልተገባ ከቤት ዛቻ አንዳንድ ትንሽ ጥላቻ የሚቀሰቅሱ ነገሮች ነበሩና አሁን በዛ ምክንያት ነው መነሻ የተነሳው። እንግዲህ ቃላቶቹ በኋላ ሲባል የሰማኋቸው ብሔር ተኮር የሆነ አንተዚህ የሚባል ነገር ተባለ ሲባል እንጂ እኔ በግልጽ የሰማሁት ነገር የለኝም።
ያ ግጭት የተፈጠረው ስታዲየም ውስጥ ነበረ ወይስ ከስታዲየሙ ውጪ ነው የተጫረው?
ከስታዲየሙ ውጪ የነበረው ለስታዲየሙ አልበቆም። ሰዓታቸው ጥብቀውም ወደ ጨዋታም አልተገባም። አጠቃላይ የነበረው ጠዋት ከ12 ሰዓት ከምሽቱ ዞሮ ዞሮ በዋዜማው ጀምሮ ነበረ። ገና እነዛ መቀሌ ደጋፊዎች ከመግባታቸው በፊት ድባቡም አልነበረም። እንደው ዝም ብሎ ወጣቱ እንደምታውቀው ትንሽ መገንፈል የሚለውን ትክክል ባለ መረዳት አይነት ሊሆን ይችላል በዛ ነበረ። ከዛ በእለቱ ቀን በ24 እንደነገርኩ በዛ ምክንያት ወደ ግጭት ሙሉ በሙሉ ወደ ግጭት ተቀሰቀሰ። ያ የነበረውን የኳስ መልክ የነበረውን የሁለቱም አሊያ ቸውን ይዘው ወዲያና ወዲህ ሲል ነበሩ። መጨረሻ ላይ ግን ወደ አልተገባ ነገር ተገባ።
ምን ሆነ ታዲያ የዛን ቀን?
ሁለቱንም ግጭት ሲፈጥሩ የጸጥታ ኃይልን መመለስ አልቻለም። አሁን ያንን የኳስን መልኩን ቀይሮ ወደ ዘረፋ፣ ወደ ንብረት ማውደም፣ ከማቃጠል እስከ ማፍረስ ልበለው ያን ደረሰ። የግለሰቦች መኖሪያ ቤት፣ ድርጅቶች መዝረፍ። ቅድሚያ የተዘረፈው የኔ ህንፃ ነው፣ ኃይላ ህንፃ የሚል ነው። ያን እንዳለ በቃ ሙሉ በሙሉ አውድመው እንደጨረሱ ነው ወደ መኖሪያ ቤትም የተገባ ማለት ነው።
ያን ጊዜ የጠፋ ህይወት በአካል ላይ የደረሰ ጉዳት ነበረ?
ከንብረት በስተቀር በሰው ህይወትም የጸጥታ አካላት የወሰዱት እርምጃም አልነበረም።
እንዴት ተረጋጋ ታዲያ ያ ግጭት ያ ብጥብጥ?
ብጥብጡ የአንድ ቀን ብጥብጥ ነበረ። ዞሮ ዞሮ እነዚህ ከመቀሌ ከነማ ተጫዋቾች እለቱ ነው የተመለሱ። እነዛ እንደተመለሱ ተፈልጎ የነበረውን የመዝረፍና የማውደም ሰዓቱ ተጠናቀቀ። ልክ እስከ 1 ሰዓት ከምሽቱ ዘረፋው እንደተጠናቀቀ ቆመ። በማግስቱ አልቀጠለም።
ከዚያን ጊዜ አንስቶ እስከ ጥምቀት ድረስ በነበረው ጊዜ የነበረው ድባብ ምን ይመስል ነበር? ከተማይቱ ውስጥ የሰው ግንኙነት ምን ይመስል ነበረ?
የተለየ ድባብም አልነበረውም። ከዚያን ጊዜ ወዲህ የክልል መንግስትም የጠፉ የወደሙ ንብረቶች ተካለው በሚል ሚዲያ ላይ አውሎታል። ዞሮ ዞሮ የተካሰ ወይ የተደረገ ነገርም አላየንም እስካሁን ድረስ። በመከራከር ላይ ነበር። በህብረተሰቡ በኩል ግን መጥፎ ጥላቻም አልነበረውም። ምንም ነገር የሰማነው ያሳየው አልነበረም። ያቺ አንድ ቀን አለቀች። ከዛ በኋላ ግን ሰላማዊ ኑሮ፣ ሰላማዊ ሁኔታ እንደ ድሮ ሲንቀሳቀስ ነው የነበረው።
የዛን ቀን በተፈጠረው ሁኔታ ደረሰ ያሉት የንብረት ማውደም እና ጉዳት ሁሉ ዘር ተኮር ነበረ? ጎሳ ተኮር ነበረ?
ምናልባት ይህንን ሲፈጽሙ በዚህ ላይ ተግባር ተሰማርተው የነበሩ ወጣቶች ናቸው። መልካቸውም ለይተ የምታውቃቸው አይደለም። ግማሽ ቀለም የተቀባ ነው፣ ግማሽ መልከ ልውጥ ነው። ዝርዝሮ የከተማ ህዝብ ያን ጊዜ ብዙ ተሳትፎም አልነበረውም። አይዘፋይ ነበረ፣ አጋዥ ነበረ። ብዙም ያደረገው መጥፎ ነገር አልነበረም በዛን ጊዜ ማለት ነው። እና ስለዚህ ይህ ወጣት ባለማወቅም በተለያዩ ችግሮችም ተከስቶም ሊሆን ይችላል። እንግዲህ መነሻው የህግ አካላት ናቸው የሚያውቁት። ከዚህ በላይ ብዙም ላላ ይችላለሁ። የነበረው ድባብ ግን ከዛን ጊዜ እስከ ጥምቀት የነበረው ምንም በቃ ሰላማዊ ኑሮ እየተንቀሳቀሰ ጥሩ ነበረ።
ጥያቄ ምንድን ነው አቶ ሀይላይ? የእርሶ ህንፃ እንደተዘረፈ ነግረውኛል እና ሌሎችም ጉዳቶች ደርሰው ነበር ከእርሶ ህንፃ ሌላ የሚያውቁት?
አዎ፣ ብዙ መኖሪያ ቤቶች እና እንደዚሁም ድርጅት እንደ 2-3 ድርጅቶች ይመስልኛል እነዚህ ወድመዋል። የተለያዩ አልፎ አልፎም የተመቱ የህንፃ መስታወቶች ነበሩ። ዞሮ ዞሮ በዋናነት በከተማው ወደም የተባለ ንብረት ቢያንስ የሁለትና የሶስት ሰው ነው የሚሆነው። ሌላ መኖሪያ ቤታቸው ተቃጥሏል፣ መኖሪያ ቤታቸው ተዘርፏል በወቅቱ በነበረ ማለት ነው።
እና እነዚህ ጉዳት ደረሰባቸው የሚሉኝ ቤቶች የተወሰነ የአንድ ብሔር አባል የሆኑ ሰዎች ናቸው ወይስ እንደው ጅምላ ነው? መደዳው ያገኙትን ሁሉ ነው በዛ ሁከት ውስጥ የተሳተፈ?
አዎ፣ ትክክል ነህ። ንብረቱን የወደመና ሆን ተብሎ ኢላማ ሆኖ የነበረው የተወሰነ እንግዲህ የትግራይ ተወላጆች የተባሉት ናቸው። ሌላው ግን አልፎ አልፎ እንደው ምናልባት ወጣት ነው መለየት ያልቻለ ብዙዎቹን መጥቷል። ብዙም ወንድሞቻችን ከጎናቸው ከጎረቤታችን የተመታባቸው አሉ። ያው የተወሰነ ብዙም ይሄ ነው ልትለው ባትችልም ያው ያልተነካካ የለም፣ ብዙም ተነካክተዋል።
ማለት ከጎረቤታችን የተነካባቸው አሉ ሲሉ የሌሎች ብሔሮች
አሉ? የሌሎች አዎ፣ የተለያዩ አዎ፣ የዛው አካባቢ ተወላጆች የሆንም አሉ። ያው አልፎ አልፎ እንደነገርኩ የዚህ ኢላማ ተብለው የነበሩ ተቋማት እንደወደሙ እንደጨረሱ አልፎ አልፎም በስሜት ያው መረዳ አልፎ አልፎ የተመጡ ህንጻዎች አሉ።
እነዚህ ይህንን ጥቃት አደረሱ የሚሏቸው ሰዎች እንግዲህ እርስዎ 30 ዓመት ከተማ ውስጥ ኖረዋል። ቀላል አይደለም 30 ዓመት ማለት ነው። ሙሉ በሙሉ የከተማው ሰው ነዎት እርስዎ። ከሌላ ቦታ የመጡ ናቸው ወይስ እዛው ከተማ ውስጥ የሚኖሩ ናቸው።
እርግጥ ነው ይሄንን ኃይል ምናልባት ብዙ ኃይል ነው የነበረው እንደምታውቀው ከገጠር እስከ ከተማ ያለውን ስራፈች ጥርቅም ልትለየውም አትችልም። ነጎዳናው ይነጉዳል 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 ቆም ብለው ማታየውም በአንድ በኩል መጥቶ ይሄዳል በአንድ በኩልም በሌላ ይመጣል። ወደ አራት ሶስት ማዕዘን ሆኖ ነው ይሄንን ሲነግድ የነበረው። እኔ በበኩል ያሁን ይህ ሰው አውቀዋለሁ ብዬ ምስክር የምሰጠው ነገር የለኝም። ዝሮ ዝሮ ግን የአካባቢ ህዝብ ነው ለገጠር የምንበለው ከገጠር ፈልሶ ከተማ ላይ እየተቀመጠው ነው ብለው ወዘተ ዝሮ ዝሮ የአካባቢ ህዝብ መሆኑን ነው እንጂ ለይቼ ይሄ ገሌ ልጅ ነው ይሄ ገሌ ነው የምለው ነገር የለም።
እስቲ ስለ ቤተሰቦ ይንገሩኝ አቶ ሀይላይ፣ ስለ ትዳሮ ስለ ልጆቹ ይንገሩኝ እስቲ።
እንግዲህ ቤተሰቦቼ ያው እስከ ልጆቼ አምስት ልጆች አሉኝ። አለቤቴ ነው ያለው፣ ሌላም ቤተሰብ ወንድሞች አሉ፣ እህቶች አሉ። ብዙ ቤተሰብ ነው ያለ ነው። ብዙ 30 ዓመት መኖር ማለት ቀላል መደራጀት አይደለም። ብዙ ተደራጀ ቤተሰብ ነው።
ልጆቹ እዛው ነው የተወለዱት?
ጠቅላላ በሙሉ ልጆች እዛው ናቸው የተወለዱ።
አቶ ሀይላይ፣ በዚህ ጊዜ ውስጥ መቼም ልጆች ተወልደው ባደጉበት ከተማ ውስጥ እርሶም ይሄን ያህል ጊዜ በኖሩበት ከተማ ውስጥ ያለውን የሰውን ስሜት፣ መንፈስ፣ ልቦናውን፣ ቀልቡን፣ ስሜቱን ሁሉ ያውቁታል። የራስዎ ነውና እርሶ ራስዎ የሚሰማው ልጆቹም የራሳቸው የሆነ ነውና የሰው ግንኙነት ወልዲያ ውስጥ ምንድን ነው የሚመስለው? ወልዲያ ውስጥ የሚኖረው የአንድ ብሔር ህዝብ አይደለም። ወልዲያ ማለት በጣም የተሰባጠረ ህዝብ የሚኖርባት ከተማ ነች። ምንድን ነው ያለው ስሜት፣ መንፈሱ፣ ግንኙነቱ?
ግንኙነቱ የዚህን ያክል አመት ስኖር ምንም ነገር ንብረት አፍርተንበታል፣ ልጅ ወልደንበታል፣ ተመችቶ ኖሮናል፣ በማህበራዊ ኑሮ አበልጊ ተነስተናል። ማህበራዊ ኑሯችን ለዚህን ያክል አመት ስኖር አንድም እንከን ገጥመኝም አያውቅም፣ አይቼም አላውቅም። እኔም በዛው ልክ ባለኝ በትህትናም ልበለው ወዘተ ይህን ያህል አመት የኖርኩበት አንድም ነገር ሰምቼበትም አይቼም ስላለ ብዙ ኢንቨስትም ያደረግኩኝ ሀብቴና ንብረት ያፈሰስኩበት ሀገር ስለሆነ እና አሁንም የአንዳንድ ያልታወቁ አመጣጣቸው ያልታወቁ ሰዎች ካልሆኑ በስተቀር ምንም በህብረተሰቡ ላይ ይህን ያህል አድርሶብናል የሚል ግምት የለኝም።
ምንድን ነው የሚሰማዎት እስቲ እርሱ አሁን በዚህ በተፈጠረው ሁኔታ ምንድን ነው የሚሰማው?
በትክክል እኔ የሚሰማኝ ባልታወቀ ማለትም ለዚህ መድረስ የማይገባውን የጠቅላ የሰው ህይወት ቀዳሚ የሰው ህይወት ነው። የሰው ህይወት ነው ማንሳት የምንችለው። አሁን እንደነገርኩ አሁን የጓደኛ ልጅ ሞተ ምልህን በጣም በሚያሳዝን ባለራዕይ ባለ ልጅነት የሆነው በመሞቱ በጣም ያዘንኩኝ። ለተቀሩም እንደዚሁ መሞት በማይገባቸው ሰዎች በመሞታቸው በጣም አዝኛለሁ። ንብረት እውነት የምንምል አሁን ይሄ ሰው ሞተ ሲባል የኔ ንብረት ምንም ሊመስለኝ አልቻለም። ምንም አሁን ቢሆን በሞቱ ሰዎች ግን በጣም አዝኛለሁ። ከመንበሪያ ያዝኛለሁ። መሆን የሌለበት መሆኑን በጣም አሳዝነኛል።
አድማጮች፣ ከአቶ ሀይላይ ንጉሴ ጋር የተደረገው ሙሉ ቃለ ምልልስ ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል። እንድታደምጡ እንጋብዛለን። አሁን ዝግጅታችን ከመጠናቀቁ በፊት እንሆ አድማጮች ከመሰናበታችን በፊት ማጠቃለያ ዜና እናሰማ። አዲስ አበባ ላይ የተሰባሰቡት የአፍሪካ ህብረት አባል ሀገሮች አምባሳደሮች ኮሚቴ የዩናይትድ ስቴትስ ፕሬዚደንት ትራምፕ በቅርቡ አፍሪካን አስመልክቶ የሰነዘሩትን የሚያወግዝ ረቂቅ የአቋም መግለጫ አዘጋጅተዋል። ፕሬዚደንቱ የአፍሪካን ሀገሮች የገለጹበት የድሃ ድሃ የሚል አንደምታ ያለው ጸያፍ አነጋገር አክብሮት የጎደለው ነው ይላል መግለጫው። የዩናይትድ ስቴትስ ጠቅላይ አቃቢ ህግ ጄፍ ሴሽንስ ባለፈው ፕሬዝዳንታዊ ምርጫ የሩሲያን ጣልቃ ገብነት ጉዳይ ለሚመረምረው ለልዩ አቃቢ ህጉ ሮበርት ሙለር ጽህፈት ቤት ባለፈው ሳምንት ቀርበው ቃላቸውን መስጠታቸውን ዛሬ የፍትህ ሚኒስቴር ቃል አቀባይ ገልጸዋል። በኢራን የኒውክሌር ፕሮግራም ላይ ካሁን ቀደም የተደረሰው ዓለም አቀፍ ስምምነት ፈርሶ በሌላ መተካት አለበት የሚለውን የትራምፕ አስተዳደር አቋምና ዋሽንግተን ቴላቪቭ የሚገኘውን ኤምባሲ ወደ ኢየሩሳሌም ልታዛውር መወሰኗ አገራቸው በጉዳዩ ዙሪያ ያላትን ቁርጠኝነት የሚያመለክት ነው ሲሉ ሰሞኑን ወደ መካከለኛው ምስራቅ የተጓዙት ምክትል ፕሬዚደንት ፔንስ በድጋሚ አረጋግጠዋል።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን፣ ብርሃን ኃይሉ አቀናባሪያችን፣ መሐንዲሱ ኦድሬስ ረገስ ከዋና አዘጋጇ ትዝታ በላቸው ጋር